ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባጭጫችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓውልሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት።
ክፍል 10 ምዕራፍ 21 በነጋሪት ድምጽ ጣሊያኖች መቀሌን በያዙ ሰሞን ጥቂት ጦራቸውን ወደ ተንቤን ልከው ያለምንም ውጊያ ተንቤንን ሲይዙ ለዓለም ሕዝብ የኢትዮጵያ ሕዝብ ሰራዊታችንን በደስታና በእልልታ ተቀብሎታል ብለው ለፍፈዋል። ጣሊያኖች በተንቤን ላሉ ሹሞች ሙሉ ስልጣናቸውን ትተው ዶትሮ እንደ ሰላሙ ጊዜ አገር እንዲያስተዳድሩ ስለተዋቸው በተንቤን ምንም እንዳልተፈጠረ ህይወት ቀጥሎ ነበር። ማርሻል ባዶሊዮ ማለትም ደካማውን ማርሻል ደቦኖን የተካው የፋሽስቱ ጦር ጠቅላይ አዛዥ ተንቤን በጣሊያን እጅ እንደወደቀች ፍጹም እርግጠኛ ነበር። ለዚያም ነበር በተንቤን የነበረውን ጠንካራውን ጦሩን አንስቶ የመቀሌን ዙሪያ አጠናክሮ በጀነራል ጃቪያኖ የሚመራውን ጦር ከእንዳ ሚካኤል አስነስቶ ወደ ተንቤን የላከው። ይህ በእንዲህ እንዳለ ሶስተኛው የኢትዮጵያ ሰራዊት ሰሜኑ ጦር ግንባር ደረሰ። የራስ ምሩ ጦር ተከዜን ተሻግሮ ከደጃዝማች አያሌው ብሩ ጦር ጋር ተቀላቅሎ ከአክሱም እስከ አድዋ ባለው ግዛት ውስጥ ያለውን የጣሊያን ጦር አስጨንቀው ያርበደብዱት ጀመር። በዚህ የተነሳ ባዶሊዮ የጀነራል ጃቪያኖን ጦር ከተንቤን አንስቶ ለሁለተኛው የጣሊያን ክፍለ ጦር ደጀን እንዲሆንለት አስቦ ወደ እንዳ ሚካኤል መለሰው። በዚህ መልኩ ማርሻል ባዶሊዮ በተንቤን አራት ሻለቃ ጦር ከጥቂት ታንኮች ጋር ብቻ ነበር የተዋው። ማርሻል ባዶሊዮ የተንቤኑን ትክክለኛና እውነተኛ ሁኔታ የተገነዘበው አይመስልም። የተንቤን ሹሞች ያለምንም ውጊያ ሰራዊቱን የተቀበሉት አቅማቸውን ገምተው የኢትዮጵያ ሰራዊት ተንቤን እስኪደርስ ድረስ ብቻ ነበር። ህዳር 30 ቀን ራስ ካሳ ከራስ ስዩም ጋር ተማክረው ደጃዝማች ኃይሉ ከበደን ወደ ተንቤን በመላክ ከተንቤኑ ገዥ ከደጃዝማች አማረ ጋር ከአቢያዲ በስተጀርባ ያለውን አለታማ ተራራ እንዲይዝ አዘዙት። በዚህ መሃል ታህሳስ 5 ቀን ደጃዝማች ወንደሰን ከአቢያቶ ተነስቶ ወደ አምባራዶም ጨለማን ተገና አድርጎ በመጓዝ ከደጃዝማች ጨቡዴ የጭልጋው ገዥግና ከደጃዝማች አድማሱ ጦር ጋር ሊነጋጋ ሲል ተቀላቅሎ ገና በወጉ እንኳን ሳይመሽግ የጣሊያን አውሮፕላኖች መጥተው በቦምብ ደበደቡት። የጣሊያን ጦር ወረድ ብሎ ከአቢያዲ ከተማ አጠገብ ሰፍሮ ነበር። የኛም ጦር በየጊዜው በአምባራዶም ጦሩን አጠናክሯል። እንዲሁ በየቀኑ ጨለማን ተገን እያደረገ ወደ ተንቤን የሚዘልቀውን የኢትዮጵያን ሰራዊት የጣሊያን ሰላይ አውሮፕላኖች አይተውት ኖሮ ለአንድ ሰዓት ያህል 7 ባለ 3 ሞተር ትልልቅ አውሮፕላኖች በትላልቅ ቦምቦች ደበደቡት። በዚህ ምክንያት ማርሻል ባዶሊዮ ወደ አቢያዲ 7 ሻለቃ ጦር ከብዙ ታንኮችና ብረት ለበስ ተሽከርካሪዎች ጋር ላከ። ባዶሊዮ የላከው 7 ሻለቃ ጦር አቢያዲ ከመድረሱ በፊት ታህሳስ 8 ቀን ከ10 ሰዓት በላይ በፈጀ ውጊያ ጣሊያኖች መሸነፍ ብቻ ሳይሆን እስካሁን ይዘውት የነበረውን አምባ ጸለሪ ለቀው ወደ አቢያዲ መሸሽ ተገደዋል። ጣሊያን ጸለሪን ለማስመለስ ከፍተኛ ውጊያ ቢያደርግም እስካሁን በእጁ የነበረውን አቢያዲን በሽንፈት ለቆ ወደ ወረዩ ማፈግፈግ ተገዷል። በዚያ የነበረው ሰራዊታችን ዋናው የራስ ካሳ ጦር እስከደረሰበት ቀን ድረስ አቢያዲን በታላቅ ወኔ እየተዋጋ በደሙ በእጁ አቆይቶታል። በዚህ ጦርነት የተካፈለ አንድ ኢትዮጵያዊ ወታደር ኋላ ላይ እንዳጫወተኝ ጣሊያኖች አምባ ጸለሪን መልሶ ለመያዝ በከባድ መትረየሶች እየታገዙ ከሰማይ የአውሮፕላን ቦምቦች እንደ ናዜ ዝናብ ቢያወርዱባቸውም ኢትዮጵያውያን ወታደሮች አንዲትም ስንዝር ወደ ኋላ አላፈገፈጉም ነበር። ምንም እንኳ በርከት ያሉ ኮማንዶዎች ወደ ላይ መዝለቅ ቢችሉም በየቋጠኙ ስር የመሸገው የኢትዮጵያ ወታደር ፋታ አልሰጣቸውም ነበር። አንድ የኢትዮጵያ ወታደር የሚተኩሳት ጥይት የአንድ ጣሊያን ወታደር ሞት ማለት ነበረች። ኢትዮጵያውያን ፍጹም እርግጠኛ ሆነው ኢላማቸውን መምታት ካልቻሉ አይተኩሱም። ለምንስ ዝም ብለው ይተኩሱ? የሶስት ጥይት ዋጋ አንድ ማርትሬዛ ብር በገባበት አንድ ብር ያንገት ተደር የወርደሞዝ በሆነበት ሁኔታ ኢትዮጵያውያን ተኩሳቆሙና ጦራቸውን እየወረወሩ በጋሻቸው እየመከቱ በጣሊያኖች መሃል በመግባት የጠላትን ጦር አንገት በጎራዳቸው ይቀሉት ጀመር። በእንዲህ አይነት የኢትዮጵያውያን የጀግንነት ውጊያ የተደናገጠው የጣሊያን ጦር በእጁ ያለውን ከባድ መሳሪያ ጥሎ ቢያንስ አንገቱን ለማዳን ይሸሽ ነበር። ኢትዮጵያውያን የሚሸሸውን የጣሊያን ጦር እያሳደዱ ካቢያዲ ሲያበሩት 8 ሻለቃ ጦር ወደ ወረዩ በመሸሽ ህይወቱን አትርፏል። በታህሳስ ወር ሁለተኛ አጋማሽ ላይ ጣሊያኖች የራስ ካሳንና የራስ ሙልጌታን ጦር በአውሮፕላን መደብደባቸውን ቀጥለዋል። ኢትዮጵያም ወገን በአብዛኛው በዚያ ኋላ ቀር አውሮፕላን መቃወሚያ ሲንጠጡ ቢውሉም የጣሊያን አውሮፕላኖች እንደ ሁልጊዜ በአስተማማኝ ከፍታ ላይ ስለሚበሩ ምንም የሚፈጠር ነገር አልነበረም። ጦራችን እስካሁን አንድ እንኳን የጠላት አውሮፕላን የመጣል በለስ አልቀናውም። አልፎልፎ ወታደሮች መጠናቸው የተለያየ ከጣሊያን አውሮፕላኖች ላይ የወደቁ ቆርቆሮዎች ይዘው ይበጡ ነበር። ይሄ የሚያሳየው ጦራችን የሚተኩሳቸው የአውሮፕላን መቃወሚያ ጥይቶች ከፍተኛ ጉዳት ባያደርሱም ኢላማቸውን ይመቱ እንደነበር ነው። በተጨማሪ የፋሽስቱ ጦር ጠቅላይ መምሪያ አልፎልፎ በሚንጠልፈው ሬዲዮ እንደምንሰማው አውሮፕላኖቻቸው ከፍተኛ ጉዳት ደርሶባቸው በመከራ ወደ ጦር ሰፈር ይመለሱ እንደነበር አምነው ይናገሩም ነበር። ታህሳስ 9 ቀን ምሽት በጦር ሰፈራችን የተለመደው የክተትና የተነስ ነጋሪቶች ይጎሰሙ ጀመር። ከያባጫው ጥሩምባዎች ይነፋሉ፣ ከበሮዎች ይደለቃሉ። ይሄ ደግሞ ለሰራዊታችን ድንኳንህን ነቅለህ ተነስ ወደፊት መጓዛችን ነው ማለት ነው። ወዴት? ማንም አያውቅም። ማንም ምንም አይጠይቅም። ከስከሳ ነጋሪት ጎሳሚያቸውን አስጠርተው ነጋሪቶች እንዲጎሰሙ አዘዙ። ቀጥለውም አንዱን ሽማቸውን ጠርተው ጦሩን ይዞ ቀድሞ እንደ ቀዳሚ ጦር እንዲሄድ አዘዙት። በቃ ራስ ከዚህ በላይ ለጦራቸው መጨነቅ የለባቸውም። ይሄ በመቶ ሺዎች የሚቆጠረው ጦራቸው የሚንቀሳቀሰው በየግሉ ከራሱ ሹማምንት መኳንንቶችና የጦር አበጋዞች ጋር ራሱን ችሎ ነው። የአንዱ ደጃዝማች ጦር የሌላውን ደጃዝማች ጦር ተከትሎ፣ የአንዱ ፊታውራሪ ጦር የሌላውን ፊታውራሪ ጦር ጭራ ይዞ እየተከተለ ሌላውን የፊታውራሪ ጦር በጀርባው ደርቦ እንዲህ እያለ የአንዱ ሹም ጦር የሌላውን ሹም ጦር እየተከተለ መጨረሻ በሌለው አኳኋን እንደ አባይ ወንዝ እየተጠማዘዘ የሚጎርፈው ጦር ተያይዞ ያለምንም ቅንብርና ስነ ስርዓት ይነጉዳል። ወታደሮቻችን ድንኳኖቻቸውን እየነቃቀሉ እቃዎቻቸውን ይቋጥራሉ። እድለኞች ያላቸውን ቋጠሮ በከሱት አህዮቻቸው ላይ ይጭናሉ። ለዲሶች የጭነት ከብቶቻቸው ባለፉት ቀኖች በወረዱት የቦምብ ዝናብ የሞቱባቸው የቀረች ንብረታቸውን በጀርባቸው አዝለው በጭንቅላታቸው ተሸክመው ጦራቸውን ተከትለው ይጓዛሉ። ትናንት ማታ ከአዲሱ የጦር ሰፈራችን ብንደርስም ጦራችን ማለቂያ በሌለው የጉዞ ሰንሰለት ተያይዞ ቢንቀሳቀስም ሁለት ቀን በኋላም አሁንም አይቦታ ጦር ሰፈር ገና ድንኳኖቻቸውን ያልነቀሉ ወታደሮቻችን ከትግራይ ሽፍቶች ጋር የሞት ሽረት ትግል ያካሂዱ ነበር። ራስ ካሳ ከራስ ስዩም ጋር በጋራ አንድ ድንኳን ሙዲሽ ከተባለች ቦታ ላይ አስተክለው አረፉ። ይቺ የተራራ ጫፍ ካምባላጌ እስከ መቀሌ ከተማ ድረስ እይታ ነበራት። ወታደሮቻችን የኛንም ድንኳን ከራሶቹ አጠገብ አቆሟት። የኛ ድንኳኖች ከቆሙበት ቦታ ስር የቡየ ወንዝ ተዘርግታ ትታያለች። ከዚች ወንዝ ባሻገር በጥሩ የጦር ሜዳ መነጽር በሺዎች የሚቆጠሩ የጠላት አመዳም ድንኳኖች ማየት ይቻል ነበር። ሁለቱ ኢትዮጵያውያን ቴሌግራፊስቶች
ፋላ ቀሯን አንቴና ከኛ ድንኳን አለፍ ብላ ካለች አንድ ጉብታ ላይ አቆሟት። ሁለተኛው ቀን ታሳስ 10 ቀን ከሩቅ የሚነግድ አውሮፕላን ድምጽ መስማት ጀመር። ድምጹ እየቀረበ በመጣ ቁጥር ወደ ሰማይ ብናንጋጥጥም ምንም ማየት አልቻልንም ነበር። ከጥቂት ደቂቃዎች በኋላ አንድ በግምት 14 ዓመት የሚሆነው ያባቱን ጠመንጃ ያዥ ህፃን ከፍ ብለው የሚበሩትን የጣሊያን አውሮፕላኖች አሳየኝ። አዎ፣ በጣም ከፍ ብለው በሰማይ ላይ የሚበሩት የጣላት አውሮፕላኖች እንደ ትንንሽ ነጠብጣቦች ሲያንጸባርቁ ቆይተው በግልጽ እይታ ውስጥ መግባት ጀመሩ። ከመቀሌ ተነስተው ወደ ደቡብ የሚበሩት እነዚህ አውሮፕላኖች ያሰላለፍ አንድ አውሮፕላን ከፊት ሆኖ ከጀርባው እንደ ክንፍ በተዘረጋ መልኩ 12 ቀጥሎ 6 ቀጥሎ 3 በመጨረሻ 5 ሆነው ነው የሚበሩት። ወዴት ነው የሚበሩት? ወደ ደሴ። ንጉሠ ነገሥቱ ከደሴ ድንኳናቸውን ነቅለው ወደ ኮረም ጉዞ መጀመራቸውን ሰምተናል። ወደ አዲስ አበባ። ወደ አዲስ አበባ ከሆነ አዲስ አበባ ለአውሮፕላን የቦምብ ድብደባ ፍጹም ዝግጁ አልነበረችም። 27 የውጊያ አውሮፕላኖች ለግዳጅ ተሰማርተዋል። ጣሊያኖች ለመጀመሪያ ጊዜ እንዲህ በአንድ ጊዜ ይህን ያህል የውጊያ አውሮፕላኖች ለአንድ ድርጊት ሲያሰልፉ መቼም ለከፍተኛ ድርጊት መሆን አለበት። ብቻ ሁላችንንም የሆነ ነገር ወረረን። በእኔ ትዕዛዝ አንዱ ቴሌግራፊስት ቴሌግራፍ ከማስተላለፊያው መሳሪያ ጠገብ ቁጥጥ ብሎ የቴሌግራፉን ቁልፍ ተጫነው። ወዲያው የኤሌክትሮማግኔቱ ሞገድ በአየር ላይ መንጎድ ጀመረ። የውጊያ አውሮፕላኖችን ቀድሞ አዲስ አበባ መድረስ አለበት። ቲቪ አዲስ አበባን መጥሪያ ምልክታችን ነበረች። ወዲያው ቴሌግራፊስቱ መልእክት መቀበያው ቦታ ላይ ተቀምጦ አዲስ አበባ ይመልስ እንደሆነ መጠባበቅ ጀመረ። የኛ መቀበያ ማዳመጫችን ደንቁሯል። የመቀበያው መሳሪያ ድንጋይ አልቋል፣ ሞቷል። አዲስ አበባ ያለው ቴሌግራፊስት በቦታው ተቀምጦ እንደሚሰማን ተስፋ ከማድረግ በስተቀር ሌላ አማራጭ የለንም። መላክ እንችላለን። የመላኪያው መሳሪያ ዲናሞ በቤንዚን የሚሰራ ሞተር አለው። ያለማቋረጥ እየደጋገም ተጠንቀቁ፣ ተጠንቀቁ፣ 27 አውሮፕላኖች ወደ አዲስ አበባ እየበረሩ ነው ብቻ ያለማቋረጥ ለግማሽ ሰዓት ያህል አስተላለፍ። እኛ ይህን ስናስተላልፍ የጠላት አውሮፕላኖች ኮረምን አልፈው ነበር። ብዙ ቆይቶ እንደሰማሁት አዲስ አበባዎች የእኛን ማስጠንቀቂያዎች በትክክል ሰምተው አውሮፕላኖችን ቢጠብቁም አውሮፕላኖቹ ድርሽ ሳይሉ ቀሩ። ከሁለት ሰዓት በኋላ አውሮፕላኖቹ እንዳስተላለፋቸው ወደ መቀሌ ተመለሱ። ሁለት አውሮፕላኖች ግን ይጎሉ ነበር። ተመተው ወድቀው ይሆን? ትናንት የጣሊያን ሬዲዮ ጣቢያ እንዳወራው በርካታ የጣሊያን ተዋጊ አውሮፕላኖች በአሸንጌ ሐይቅ አካባቢ በጉዞ ላይ የነበረውን የኢትዮጵያን ሰራዊት ክፉኛ እንደደበደቡት በጉራ አወራ። ማምሻው ላይ ከአዲሱ የደሴ ሬዲዮ ጣቢያ ጋር ግንኙነት አደረግን። ይቺ ሬዲዮ ጣቢያ የንጉሠ ነገሥቱ ሬዲዮ ጣቢያ መሆኗ ነው። የራዲዮ ጣቢያው ጦርነት ከተጀመረበት ቀን ጀምሮ ለመጀመሪያ ጊዜ የተቆለፈ መልእክት ለራስ ካሳ አስተላለፈች። በተቆለፈው መልእክቷም ንጉሠ ነገሥቱ በቅርቡ ወደ ሰሜኑ ጦር ግንባር ዘመናዊ መሳሪያ ከታጠቀው ጦራቸው ጋር በቤልጅየሞች የሰለጠነውን የክብር ዘባቸውን ይዘው እንደሚዘልቁ አሳወቁን። ቀጥለውም 1500 የሚሆኑ የጉራጌ ተወላጆች ከደሴ ጀምረው ወደ ኮረም ያም አልፎ ወደ አሸንጌ ሐይቅ የሚወስደውን መንገድ ሌት ተቀን በመስራት ላይ መሆናቸውን ጨምረው አስረዱን። ሌሊቱን ሙሉ ጠንካራና ኃይለኛ መብራት ከታች ከጣሊያኖች የጦር ሰፈር በተወሰኑ ጊዜዎች ልዩነት ይበራብናል። ይኸው ዓይን የሚወጋ መብራት አልፎ አልፎ ወደ ድንኳኔም ዘልቆ ስለሚገባ መተኛ አልቻልኩም። በብዙ ትግልና ራስ ማባበል ሸለብ አደረገኝ። ወዲያው በህልሜ ወደ ትውልድ አገሬ ቼኮስሎቫኪያ የገባሁ ወይም እዚያ ያለው ይመስለኛል። በጣፋጩ ህልሜ ብዙ ሳልገፋበት አስደንጋጭ የነጋሪት ድምፅ ቀሰቀሰኝ። ቀስ በቀስ አካባቢን ስቃኝ ገና በመንጋት ላይ መሆኑን ተረዳሁ። የነጋሪቱም ድምጽ ተነሱ ድንኳኖቻችሁን ንቀሉ ነበር። አው እንዲሳይ ነገር በፊት ተነስተን ድንኳኖቻችንን ነቅለን ወደ መሸሸጊያችን ዋሻ መግባት አለብን። አለበለዚያ ፀሐይን ተከትለው እንዳሞራ የሰማዩ ጌታ የሚሆኑት የጣሊያን አውሮፕላኖች ሲሳይ መሆናችን ነው። ይኸው ሰሞኑን መቀሌ ያሉት የጣሊያን ጀነራሎች የራስ መታት የሆነው በመቶ ሺህ የሚቆጠረው የራስ ካሳ ጦር የገባበት መጥፋት ጉዳይ ነው። ከድንኳኑ ስወጣ ከድንኳኑ በራፍ ላይ ሁለት ድንቅ ነገሮች ገጠሙኝ። አንደኛው ከብዙ ቀናት በኋላ በትልቅ ገበቴ አንበሳ ውሃ ሞልቶ አቀረበልኝ። ሰውነቴን ውሃ ይነካው ነው። መቼም አንበሳው ከኩለ ሌሊት በፊት መነሳት አለበት። ከታች ወንዝ ወርዶ ይህን ውሃ እንድጠጣ ሊያመጣልኝ። ታይ አንበሳው ነገር። ሁለተኛው ደግሞ ምንጊዜም ልረሳው የማልችለው የኢትዮጵያ ተራሮች እይታ ነበር። ተራሮች በነጭ ጉም ተሸፍነው ላይ ሰማዩ ጥርት ብሎ ላየሰው ያለሁበት ተራራ ጭድቅ ባለ ውቅያኖስ ውስጥ ያለ ትንሽ ደሴት ይመስል ነበር። ነጭጉም ሁሉንም ሸለቆዎች ስለሸፈናቸው የአምባራዶም የተራራ ጫፍ ከውቅያኖስ ውስጥ የበቀለ ትንሽ ቋጥኝ ወይም ትንሽ ድንጋያማ ደሴት ይመስል ነበር። ያለ ወትሮው ፍጹም ጸጥ ያለ ሰላም ሰፍኖ ነበር። ገና አሁን ነው ዛሬ ታህሳስ 14 ቀን መሆኑ የታወቀኝ። የፈረንጆች ገና ዋዜማ የፈረንጆች ገና ዋዜማ። አዎ ዛሬ በመላው ዓለም ከዛሬ 2000 ዓመት በፊት የሰውን ልጅ ለማዳን የተወለደውን የእግዚአብሔርን የፈጣሪ ልጅ ኢየሱስ ክርስቶስ የልደት በዓል ይከበራል፣ ይታወሳል። አዎ ዛሬ ባለም ባሉ ቤተክርስቲያናት ሁሉ ሰላም ለሰው ልጆች ሁሉ እየተባለ ይጸለያል። ሰላም ለሰው ልጆች ሁሉ። ታዲያ በእነዚህ በመቶ ሺህ በሚቆጠሩ ባላገሮች መካከል እንደ ሰው ልጅ የሚቆጠር ጠፍቶ ነው ሰላም የተነሱት? ጥቂት ፋሽስቶች በሙሶሎኒ እየተመሩ ታሪክ ለመጻፍ ስለተመኙ ብቻ ይሄ ሁሉ ሰው ማለቅ አለበት? አዎ ሙሶሎኒና ተከታዮቹ ታሪክ ይጽፋሉ፣ ግን እንደሚመኙት ሳይሆን የሚጽፉት ታሪክ በደም የተጨማለቀ በብዙ ሺህ የሚቆጠሩ የራሳቸውን ሰው ጭምር ያስጨፈጨፈ ምንጊዜም ቢሆን ማንም ይቅር የማይለውና ዓለም የማይረሳው ጥቁር ጠባሳ ታሪክ ነው። አሳፋሪ ታሪክ። ማታ በደጃዝማች አበራ ትንሽ ዋሻ ውስጥ እኔና ሁለቱን አውሮፓውያን ጓደኞችን አቶ ብራየርና ኮሎኔል ኮኖቫሎቭን ጨምሮ ተቀምጠናል። በዋሻ ውስጥ በአንድ ትንሽ ሳጥን ላይ ነጭ ፎጣ ተነጥፎበት አንድ ቅጠል የሌላት ጭራሮ ላይ የተነደፈ ጥጥ በታትኖባት በመጠኑም ቢሆን የገናን ዛፍ የምታስታውስ ጭራሮ ተቀምጣለች። ጓደኛችን አቶ ብራየር በእውነት አስደንቆናል። ቀኑን ሙሉ ሲደክምባት ነው የዋለው። ሻማ በጦር ሰፈራችን ሲፈልግ ውሎ በመጨረሻ አንድ ቄስ ሁለት ጧፍ ስለለገሱት እነሱኑ አበራቸው። ደጃዝማች አበራ የራስ ካሳ ሁለተኛው ልጅ ለእኛ የፈረንጆች ገና አንድ በግ ስላረደልን አሽከሮች አበሳስለው እስኪያመጡት ድረስ ጠጃችንን ይዘን እየተጫወትን ነው። ደጃዝማች አበራ ከዚህ ግብዣ በተጨማሪ በኮባ ቅጠል ተቀሎ ስጦታዎች ሰጠን። በእውነቱ የአውሮፓውያንን ባህል አረሳም። እኔ ልክ እንደ ሕፃን ልጅ እየቦረኩ ስጦታዬን በመጣደፍ ከፈትኳት። አንድ ፓኮ ሲጋራ ነበረች። በዚህ ጦር ሜዳ አንድ ፓኮ ሲጋራ ከሚሊዮን ብር ይበልጣል። ካጨስኩ ሰነባብቼ ነበርና እየተጣደፍኩ የመጀመሪያዋን ሲጋራ ለኮስኩ። ሁሉ ጊዜ በኋላ ነበር ሌሎች የደረሳቸውን ስጦታ ለመቃኘት ቀና ያልኩት። ሁላችንም ተመሳሳይ ስጦታ ነበር የደረሰን። ሁላችንም ከመጠን በላይ ተደስተን ነበር። ሁለቱን ፍሬ አከታትዬ ካጨስኩ በኋላ ነበር ለደጃዝማች አበራ ታላቁን ምስጋናዬን ያቀረብኩለት። እንዲህ በደጃዝማች አበራ ዋሻ ተቀምጠን ጠጃችንን እየጠጣን ሲጋራችንን እያጨስን ስንጫወት ሁላችንም በትዝታ በጣም ርቆ ወዳለው አገራችን ነጉደል ዘመዶቻችንን እያስታወስ በትዝታ ባህር ተዘፍቀን ነበር የፈረንጆች ገናን ያከበርነው። እኛ እንዲህ በትዝታ ርቀን ከጦር ሰፈራችን ራቅ ብሎ አልፎ አልፎ ዱ ዱ ዱ የሚሉ የቶክስ ድምጾች እንሰማለን። እዚህም የትግራይ ሽፍቶች ለዘረፋ ይመጣሉ። ምን ያርጉ? ታዳኖች በመሳሪያና በገንዘብ ይረዷቸዋል። ለዚህም መሰለኝ በደጃዝማች አበራ ዋሻ ደጃፍ ላይ ሁለት አነስ አነስ ያሉ መትረየሶች የተጠመዱት። የትግራይ ሽፍቶች ብዙ ጊዜ በድፍረት እስከ ጦር ሰፈራችን እንብርት ድረስ ዘልቀው ለመዝረፍ ሞክረዋል። ሽፍቶችን ከሌላው የባላገር ወታደር መለየት አስቸጋሪ ነው። ሽፍቶቹም ልክ እንደ ባላገሮቹ ወታደሮች ሁሉ የሚለብሱት ያደፈ ሸማ ነው። እና በመጀመሪያ እይታ ማንም ሰው ሽፍቶች መሆናቸውን መገመትም መለየትም አይቻለውም። በገናነት እንኳን በሰሜኑ የጦር ግንባር ሰላም የለም። ወደ አበራ ዋሻ አንታሽከር እያለከለከ መጥቶ በነጠላው ጫፍ አፉን ሸፍኖ ለደጃዝማች አበራ በጆሮው የሆነ ነገር ሹክ አለው። አፍን በነጠላ በለበሰው ሻማ ጫፍ ሸፍኖ ማውራት የኢትዮጵያ ፕሮቶኮል ያስገድዳል። ምን ተፈጠረ ብዬ ጠየቅኩ። ደጃዝማች አበራ እንዳስረዳን የማለዳውን ጥቅጥቅ ያደረጉን ተጠቅመው የጣሊያን ወታደሮች ወደ አፍጎላ መጠጋታቸውን፣ በአምባራዶም ተራራ ላይ ያለው የደጃዝማች ወንደሰን ጦር ድጋፍ እንደሚፈልግ ቀጥሎም ሳቅ እንደማለት ብሎ ወንደሰን ምናልባት ጣሊያኖች ጥቃት ይሰነዝሩ ይሆናል ብሎ ስጋት ይዞታል አለን። ይሁን እንጂ በሚቀጥሉት ሁለት ቀናት ጣሊያኖች ጥቃት ሳይሰነዝሩ ቀሩ። ከዛ በኋላ ደጃዝማች ወንደሰን አባቱን ጥየቃ ወደ ሰፈር መጣ። ይህን የሰማነው ራስ ካሳ የላኩት አሽከር ወደ ዋሻው ማለትም ከፍተኛ መኳንንት ወደሚሰበሰቡበት ዋሻ በአስቸኳይ ደርሰን ከደጃዝማች ወንደሰን ፊት እንድንቀርብ ትዕዛዝ ያደርሰን ነበር። ለምን እንደተፈለግን ለማወቅ እየጓጓን በችኮላ ወደ ዋሻው አመራን። ከራሶቹ ዋሻ እንደደረስ ወጣቱ ደጃዝማች በጉጉት ያለ ትዕግስት እንደሚጠብቀን ተነገረንና ደጃዝማች ወንደሰን ወደ ተቀመጠበት ቦታ ከዋሻው በራ እልፍ ብሎ ዝቅ ወዳለው ቦታ ወረደ። ደጃዝማች ወንደሰን እንደተቀመጠ በጉልበቶቹ መሃል መሬት ላይ የተደገፈ የሆነ ሞላላ ነገር ይዟል። የኔ ወታደሮች እቺን ነገር አምጥተው ሰጡኝ አለ። ኢትዮጵያውያንን ባህል ማለት ሁለት ሰዎች ሲገናኙ ረዘም ላለ ጊዜ የሚለዋወጡትን ሰላምታ በመጣስ በጉልበቶቹ መሃል ደግፎ የያዘውን ሞላላ ነገር አሳየን። ቦምብ ነው አለ ኮሎኔል ኮናቫሎቭ። ወዲያው ቦምቡን ባይኑ እየቃኘ በመቀጠል የታደረጋችሁት ጭንቅላቱ ላይ ያለውን ድቡልቡል ነገር ማፈንጃውን ሲል ጠየቀ። ጉማች ግንድ የምትመስለው ነገር ሙሉ በሙሉ በቦምብ መርዝ የተሞላች ነች። ይሁን እንጂ የብረት ልብሷ በፈነዳች ጊዜ ወፍራሙ ብረት ወደ ብዙ ቁርጥራጭ ብረትነት በመለወጥ ነው ያገኘውን ሁሉ የሚገነጣጥለው የሚሰነጣጥቀው። የቦምቡ ወፍራም የብረት ካፖርት ይቀራል። ወጣቱ ደጃዝማች በብልጠት ይስቃል። ደጃዝማች ወንደሰን በጉልበቱ መሃል የያዘው ሞላላ ነገር ጣሊያኖች በአውሮፕላኖቻቸው የሚወረውሩት ቦምብ እንደሆነ አሳምሮ ያውቃል። ወዲያው ፊቱን ወደ አሽከሮቹ ሲያዞር ሁለቱ አሽከሮቹ የቦምቡን የብረት ልብስ አመጡለት። በሁለቱ አሽከሮች እየተረዳ ቦምቡን ወደ ልብሱ ሊከት ሞከረና የሆነ ነገር ትዝ ብሎት ወደ ኪሱ ገብቶ ቡጢ የሚያህለውን የቦምቡን ማፈንጃ ከኪሱ አወጣ። ወንደሰን በቀጥታ ማፈንጃውን በቦምቡ አናት ላይ እየሸረበ ካስገባ በኋላ ቦምቡን እንደነበረ ለመመለስ ትግሉን ሲቀጥል ትንሹ ደጃዝማች አበራ እንደቆመ ወንደሰን ሊፈነዳ ይችላል እኮ አለው። تلقو تجارماش سامناش وندمون بفيز ملك إياية ساقالنا فندى إجلال يا برانقال دقمنا بمكتد لمناوني فندال سيوروور ويال فندى علنا مكتمون كتلا كتلوم اوناتون نگر انقال كي لنگرهنا يني سووش ياغنيوت كسامنت بفيت نبر عمدتوت كان جمرو ولي ميجونو مزورو دقمو ولت كان ناليليت مكراين اي تشينو اندي يفتات داوت على بتالداك كرات بجزما جابرا ودى سفر سن ملس انت من جزيم يمارساون يتالداك وندمون كدير لشنت اعصاد سبين واندرسان اما يغن الزبو نگر بنور ازي واشاوست يبوم ببيفان الدان በሰሜኑ ጦር ግንባር አሉ የተባሉትን ራሶች ደጃዝማቾች ፊታራሪዎች ያጠፋ መቻሉን ነው ብቻ ምን አለፋ ሰራዊታችንን ያለ መሪ ያስቀረው እንደሚችል አይገነዘብም አለኝ ሁነቱን ነበር ይቦም በዚያ ወሻ ቢፈነዳ ኖሮ ያንን ሁሉ የጦር አበጋዝ ባንድ ጉድጓድ ይቀብረው ነበር ጦራችንም ያለ መሪ የውቂያ በቃቱና ወንኔው ይወድቅ እንደነበር ترتر يلو بهوالان تسماوت بدبو يطور كمبار عند امريكاوي دكتر يراس نسيبو طور دكتر اندي كانت كالفن الدبوم بغار سيتشاوت فند توبت موتوال ምዕራፍ 22 የአውሮፕላን ቀብር በሙጪ ተራራ ላይ እስከመሸግነ ድረስ ጣሊያኖች ሰላም ይሰጡን ይመስላል የጣላት ሰላይ አውሮፕላኖች በየቀኑ የተራራውን ጫፍ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የራስካ ሳንቶር ያገኙት አልቻሉም ይሁን እንጂ ለጀርማት ወንዶሰንን እና የጀርማት ጨቡዴን ጦር በደቡብ ምስራቅ አምባራዶም የመሸጋውን በየቀኑ ይደበድቡት ነበር። ጦርነቱ እንደተጀመረ ኢጣሊያን አብራሪዎች ይበሩ የነበሩት ከፍ ባለና አስተማማኝ በሆነ ርቀት ነበር። ቀስ እያሉ የኢትዮጵያን ሰራዊት ያዘው አሮጌና ፓራቀር አውሮፕላን መቃወሚያ ምንም ጉዳት እንደማያደርስባቸው ሲያዩ ዝቅ እያሉ መብረር ጀመሩ። መጨረሻዎቹ የታሳስ ወርቀኖች የጣሊያን አብራሪዎች ዝቅ ብለው በመብረር ትናንሽ ቦምቦች እየጣሉ በጫካ ውስጥ የሚሽለኮለከውን የገበሬ ሰራዊት አውሮፕላኑ ላይ በተጠመደ መትረየስ ይለቅሙት ጀመር። የጣሊያን አውሮፕላኖች 100 ሜትር በማይሞላ ከፍታ ላይ ዝቅ ብለው በሸለቆ ውስጥ ሳይቀር ይበሩ ነበር። ብዙ ጊዜ እንዲህ ዝቅ ብለው እየበረሩ ታች ቆላ ውስጥ ሲደበድቡ ይቆዩና ከፊታቸው ካለው ተራራ ጋር ተመጋጨታቸው በፊት አውሮፕላኑን ሽቅ ያስነሱታል። አንድ ቀን ታዲያ ስድስት አውሮፕላኖች በዚሁ መልክ ዝቅ ብለው በመብረር ታች ቆላ ውስጥ ያለውን ሰራዊታችንን ሲደበድቡ ቆይተው አምስቱ የአውሮፕላኖቻቸው አፍንጫ ቀናርገው ሲበሩ ስድስተኛው አፍንጫውን አንስቶ ለመብረር ሲሞክር በቂቱ ዘጭ ብሎ ቀረ። ሁለተኛ ጊዜ ለመነሳት ሲሞክር የቀኝ ክንፉን ሰበረ። በዚህ ጊዜ የኛ ሰራዊት ጠመንጃውን እየተኮሰ ቆልቆል ሲንደረደር መንግዝየም የማረሳውና እስክሞት ሊገባ የማይችል ነገር ተፈጠረ። አምስቱ አውሮፕላኖች ከመንገዳቸው ተመልሰው ወደቀውን ጓደኛቸውን ቆልቆል ሲያዩ ቆይተው አንደኛው በጣም ዝቅ ብሎ በመብረር በወደቀው አውሮፕላን ላይ ከ100 ኪሎ ግራም ቦምብ በላይ አለበት። ሌሎቹም አራቱ አውሮፕላኖችም ልክ እንደ ጓደኛቸው ዝቅ ብለው በየተራ በመብረር በዚህ በወደቀ ጓደኛቸው ላይ የቦምብ ሸክማቸውን አራገፉበት። ማምሻው ላይ የአውሮፕላን ወደ ወደቀበት ቦታ ወረድኩ። ከዚያ ባለ 3 ሞተር አውሮፕላን ላይ የቀረ ነገር ቢኖር ጥቂት ቁርጥራጭ ብረቶችና እንደ ጎርፍ የወረደ ደም ብቻ ነበር። በኋላ ብዙ ተመሳሳይ ታሪኮችን ሰምቻለሁ። ታህሳስ 16 ቀን የጦር ሜዳ ከበሮዎች ይቆሰሙ ጀመር። ወደፊት መጓዛችን ነው። የተወሰኑ ግድየለሾችና ደፋሮች ገና ማምሻው ላይ ጉዞ ጀምረዋል። በጉዞአቸው ላይ ነጭ ሸማቸውን ለብሰው ሲመሰመሱ የጣሊያን አውሮፕላኖች ስላዩአቸው እነዚህ የተረገሙ ቆርቆሮዎች እየተመላለሱ የቦምቡን ዝናብ አወረዱባቸው። ከዚህ ቅጽበት ጀምሮ አውሮፕላኖቹ እየተመላለሱ በሙጃና በደብረ አይሊ መካከል ያለውን መሬት በተደጋጋሚ በትናንሽ ተስፈንጣሪ ቦምቦች ደበደቡት። ዋናው የራሶች ጦር ሁሌም ከመሸ በኋላ ነበር የሚጓዘው። ለጉዞ ይረዳው ዘንድ ከጧት ጀምረው ወታደሮች ብዙ ችቦችን ክትክታዎችን እየቀጠቀጡ ያስሩ ነበር። ይህን ለረጅም ሰዓት የሚበራ ችቦ ለኩሶ ሌሊት የሚጓዘውን የኢትዮጵያን ሰራዊት ላየው እሱም የአይን ማራኪ ነበልባል የሚተፋ ዘንዶ ይመስል ነበር። እኛም የጦር ሰፈራችንን ለቀን የመጨረሻውን የራሶች ጦር ተከትለን መጓዝ ጀምረናል። ምንም እንኳ ጀምበር መጥለቅ ብትጀምርም ከኋላችን የቦምብ ፍንዳታዎች ድምፅ ሰማን። አምስት የጣሊያን አውሮፕላኖች ባናታችን ላይ በረው ሲያልፉ አብራሪዎቹ እንዴት እንዳላዩን ባላውቅም ለቀን የወጣነውን ሰፈር ነበር የሚደበድቡት። ሁለት ሰዓት ጉዞ በኋላም ጨረቃም ከተራራው ጀርባ ገብታ ስለተደበቀች በጨለማ መጓዝ ጀምረናል። ወይ ደግሞ የተከተልነውን የደጃዝማች አበራን ጦር ልንደርስበት አልቻልንም። እኛንም ያጀቡን ወታደሮች ችቦ አልነበራቸውም። አሁን ከተራራው ወርደን ወደ ሰፊው ሸለቆ እየገባን ነው። ከፊታችን በርከት ያሉ ወታደሮች ትንሽ አረፍ ብለውና በጉዞ ለመቀጠል ሰብሰብ ብለው እሳት እያነደዱ ተቀምጠዋል። ዋናው ጦር ከፊታቸው መጨረሻ እንደሌለው ዘንዶ እሳት እየተፋ ሲዘገዘግ ከሩቅ ይታያል። ከፊት ለፊታችን ፈረሰኛ ጦር እየሄደ ነው። ከፈረሰኞች መሃል የወጣቱን የደጃዝማች አበራን ድምፅ ለይቼ አወቅኩት። አዎ እሱ ነው። እኔም ሆኔን ከሩቅ ሲለይ አይ ፈረንጆች እያለ ፈረሱን አዙሮ መጥቶ ተቀበለንና ከፈረሰኛው ጦሩ ጋር ተቀላቅለን መጓዝ ጀመር። ከፈረሰኛው የደጃዝማች አበራ ጦር ጋር ለሁለት ሰዓት ከተጓዝን በኋላ በዛሬው የጦር ሰፈራችን ደረስ። ልክ እኛ በጦር ሰፈር ስንደርስ ወታደሮች ጉዟቸውን አቁመው መተኛ ጀምረዋል። በደረቅ መሬት ላይ ሜዳው መሃል ላይ የደጃዝማች አበራ ድንኳን ቆሟል። እኛ ድንኳን ገና ኋላ ነው። ምንም አይደለም። ሁላችንም በፈረሶቻችን ላይ ሁለት ሁለት ብርድ ልብሶች ጭነናል። እና ያም በደረቁ መሬት ላይ ተኛን። ገና ሸለብ እንዳደረገን እነዚያ መከረኛ ከበሮዎች ይቆሰሙ ጀመር። ቶሎ ተነስተን መጓዝ አለብን። አሁን መንገዱ እየጠበበና አስቸጋሪ እየሆነ መጥቷል። ሽቅብ ወጥቶ እንደገና ቁልቁል መውረድ። ሰሞኑን የምንሄድበት መሬት ተመሳሳይ ነው። ጃዝማች አበራ አሁን ፈረሱን በበቅሎ ለውጦ ጦሩን እየመራ ወደፊት ገሰገሰ። እንዲህ በፍጥነት የሚገሰግሰው የደጃዝማች አበራ ፈረሰኛ ጦር ብዙም ሳይቆይ ከእይታችን ተሰወረ። የደጃዝማች አበራን ጦር ፍጥነት መያዝ አቅቶን እንዲህ በብዙ ሺህ አህዮችና የጭነት ከብቶች፣ እግረኛ ወታደሮች፣ ፈረሰኞች ብቻ በሺዎች በሚቆጠሩ ተዋጊዎች መሃል ብቻችንን ቀረን። ሁሉም ይቸኩላል። በጊዜ ለመድረስና ጥሩ ምሽግ ለመያዝና ነክቶ እነዚያ የብረት አሞራዎች መጥተው ሳይደበድቡን ለመደበቅ። እንዲህ ስንጓዝ ገና ወደ ጦር ሜዳ ሰሞኑን ከደረሱ ወታደሮች መሃል ገባን። እንደገመትኩት አላወቁንም። አንዱ ወደ ኋላ ተመልሶ ልክ እንደሚሸጥ ከብት አገላብጦ ካየን በኋላ ወደ ሰራዊቱ ወደ ጓደኞቹ ተመለሰ። ሌላው ጠመንጃውን እያቀባበለ ባለንበት እንድንቆም አዘዘን። የታባቱ ደሞ ፈረንጅ ጣሊያን የታባቱ ያለ መቀበጣጠር ጀመረ። በዚህ መሃል አንድ ጥይት ተተኮሰ። ወታደሮቹ አንዱ መሳሪያው ባርቆበት ይሁን አውቆ ተኩሶብን እንደሆነ አላውቅም፣ ብቻ ጥይቱ ማንኛችንንም ሳይመታ አልፎ ሄደ። አሁን ሁኔታዎች ለኛ አደገኛ እየሆኑ ነው። ልክ እንደገመትኩት እነዚህ አዲስ ወታደሮች ሶስት ፈረንጆች አብረዋቸው እንደሚጓዙ አያውቁም። እናም ጣሊያኖች መስለናቸዋል። የትም ነገር ሆኖ አንድ ቲማም ሽማግሌ ሹም በፈረስ ሆነው ደረሱልን። የካሳ ፈረንጆች ናቸው፣ ተው ተው፣ የካሳ ፈረንጆች ናቸው እያሉ ያንን አዲሱን ጦር አረጋግተው ነፍሳችንን አድነው እሳቸውን ተከትለን እንድንጓዝ አደረጉ። የደጃዝማች አበራን ጦር እስክንደርስበት ሽማግሌውን ሹም ተከትለን ተጓዝ እስከ ጠዋት። ጠዋት ደብረ አይላ በስተ ምዕራብ የአምባላጌ ወገብ ላይ ደረስ። ራስ ካሳ በስተ ሰሜን በኩል ያሉትን የተፈጥሮ ዋሻዎች ሁሉ ይዘው ሰፍረዋል። አሁን ባለንበት ቀበሌ ብዙ የተፈጥሮ ዋሻዎች ባለመኖራቸው የደጃዝማች አበራ ጦር ምንም ዋሻ በሌለው ጫካ ውስጥ ምንም ድንኳን ሳይጥሉ በጋርዮች ሥርዓተ ማኅበር ጊዜ እንደሚኖሩ ሰዎች ሁሉ ዝም ብለው ጫካ ውስጥ ገብተው ሰፍረዋል። የጣሊያን አውሮፕላኖች በተደጋጋሚ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የእኛን የጦር ሰፈር ማግኘት አቅቷቸው እንዲሁ ሲዞሩ ውለው ወደ መቀሌ ተመለሱ። ምሽት ላይ የጦር ሰፈራችን በሰዎች ግርግር ተበጠበጠ። ቢቸግረኝ ከተኛውበት ተነስቼ በሰፈር ያገኘኋቸውን አንድ ሽማግሌ ባላምባራስ ምን ተፈጠረ ስል ጠየቅኳቸው። ጣሊያኖች እንጣሎን ያዟት እያሉ ጎራዴያቸውን ከወዲያ ወዲህ ያወናጭፋሉ። ተናደዋል፣ በጣም ተበሳጭተዋል። ወዲያው ባላምባራስ ወታደሮቻቸውን ሰብስበው በጨለማ ወደ ራስ ካሳ የጦር ሰፈር ገሰገሱ። ትንሿ የእንጣሎ ከተማ ከአምባራዶን በደቡብ ምስራቅ በኩል የምትገኝ ስትሆን አሁን እኛ ከሰፈርንበት የጦር ሰፈር 5 ኪሎ ሜትር በማይሞላ ርቀት ላይ ነች። ጠዋት በማለዳ ወደ እንጣሎ ገስግሶ ሄዶ የነበረው ሰራዊት ወደ ጦር ሰፈር መመለስ ጀመረ። ማታ ጣሊያኖች እንጣሎን ያዟት የሚለው ወሬ ውሸት ሆኖ ተገኘ። ወይም ይህን ወሬ ያመጣው ሰው ጣሊያኖች አፍጎላን ለመያዝ ሲገሰግሱ ያየ መሆን አለበት። ገና ከመንጋቱ በፊት ከጣሊያን አብራሪዎች አይን እጅግ በሚደንቅ ሁኔታ ተሰወርን። 14 ቀን በፊት ራስ ካሳ እያንዳንዱ ወታደር ከመንጋቱ በፊት ድንኳኑን ነቅሎ ወደ ጥሻውና ሰራራው እንዲገባ ጥብቅ ትዕዛዝ ሰጥተው ስለነበር የራስ ወታደሮች ማለትም በድንኳን ውስጥ የሚተኙት መንጋቱ በፊት ድንኳኖቻቸውን ነቃቅለው ከደበቁ በኋላ ወደ ተገኘው ዋሻ ይገባሉ፣ አሊያም በየጥሻው ውስጥ ተበታትነው በመደበቅ ቀኑን ያሳልፋሉ። ለዚህም ነበር የራስን ጦር የጣሊያን አብራሪዎች ማግኘት ያልቻሉት። የጣሊያን ጠቅላይ ጦር አዛዥ ጦራችን እንዲህ በየቀኑ ወደ ሰሜን ተራሮች ወደ ተንቤን እየገሰገሰ መሆኑን ፈጽሞ አልገመተም። ከተንቤን ሆኖ መቀሌ ያለውን የጠላት ጦር ድባቅ ለመምታት መዘጋጀቱ ፈጽሞ አልመጣላቸውም፣ አልተገለጠላቸውም። አብዛኛው ተራው ወታደርና ብዙዎች ሹማምንት ሳይቀሩ ለምን ገና ከመንጋቱ በፊት ድንኳኖቻቸውን ነቅለው በዋሻዎችና በጫካዎች ውስጥ ገብተው መደበቅ እንዳለባቸው አልገባቸውም። አብዛኞቹ የመሰላቸው የጣሊያን አውሮፕላኖች በሚጥሉት ቦምብ ድንኳኖቻቸውን እንዳይቦጫጨቁባቸው ታስቦ የተሰጠ ትዕዛዝ አድርገው ነው የቆጠሩት። ለዚህም ማስረጃ የሚሆን አንድ አጋጣሚ ገጥሞኝ ነበር። ራስ ካሳ ልክ ሊነጋጋ ግድም ከድንኳን ወጥተው ከተወሰኑ ወታደሮቻቸው ጋር ወደ አንድ ዋሻ ይሄዳሉ። በጦር ሜዳ የቀሩ ወታደሮቻቸው የራስ ካሳን ድንኳኖች የግብሩን ድንኳን ሳይቀር ይነቅሉና በጫካ ውስጥ ይደብቃሉ። ጦራችን በሰፈረበት የጦር ሰፈር ሁሉ ሁሌም የማጠፋው የራስ ካሳ የድንኳን ቤተክርስቲያን ግን እንደቆመች ነው። ድርጊታቸው ቢገርመኝ የወታደሮቹን አለቃታልቼ ለምን የድንኳኗን ቤተክርስቲያን ነቅለው እንዲደብቁ ወታደሮቹን እንደማያዝ ጠየቅኩት። የድንኳኗን ቤተክርስቲያን በመከረም ጠይቀኝና በመቀጠል ይሄ የኛ ጉዳይ አይደለም ጌታው፣ ቤተክርስቲያኗ የእግዚአብሔር ንብረት ናት፣ እግዚአብሔር የራሱን ንብረት ይጠብቃል እና እግዚአብሔር የራሱን ንብረት መጠበቅ ካልቻለ እኛ ተራማዎች ምን ማድረግ ይቻለናል አለኝ። ብቻ ለረጅም ጊዜ እስኪገባው ድረስ ካስረዳሁት በኋላ ያችን የድንኳን ቤተክርስቲያን ነቅለው እንዲደብቁ ለወታደሮቹ ትዕዛዝ ሰጠ። እያንዳንዱ የኢትዮጵያ ጦር እርስ በርሱ የሚገናኝበት ሬዲዮ አልነበረውም። ራስካሳ ብቻ ናቸው አንድ ሬዲዮ ያለቻቸው። በዚች ሬዲዮ ራስ አዲስ አበባና ደሴ ካለው የንጉሥ ነገሥቱ ጦር ጋር ይገናኛሉ። ይህም የራስ ግንኙነት የሚካሄደው ቤንዚን እስካለን ድረስ በመሆኑ ሰሞኑን ሬዲዮኗ ዝም ብላለች። የነበረንን 6 ቆርቆሮ ቤንዚን ተጠቅመን ጨርሰናል። ራስ ካሳ ደግሞ በአስቸኳይ ወደ ደሴ ለንጉሠ ነገሥቱ መልእክት መላክ ይፈልጋሉ። እንዲህ መላው ጠፍቶን እያለ በአጋጣሚ ራስ ስዩም መጡና ችግሩን ጠየቁን። ሁሌም መላ አያጡምና ያለውን የቤንዚን ችግር ስንነግራቸው ረዳታቸውን ጠርተው ጣሊያኖች መቀሌ ቤንዚን እንዳላቸው ጠየቁት። እንዴት አራስ ብሎ መለሰላቸው ረዳታቸው ልጅ ተርዳ። ልጅ ተርዳ እስከ ቅርብ ጊዜ ድረስ አስመራ ቆንስል ሆኖ ሲሰራ ቆይቶ ጦርነቱ ሲጀመር አካባቢ መቀሌ ተመልሶ የራስ ስዩም አማካሪ ሆነ። ራስ ስዩም ቤንዚን ጣሊያኖች መቀሌ እንዳላቸው ሲያውቁ ፊታቸው በደስታ እየበራ ሳቅ ብለው 2 የመቀሌ ልጆችን አስጠርተው ቤንዚን ይዘው እንዲመለሱ አዘው ላኳቸው። 2 ወጣት ወታደሮች መቀሌ ተወልደው ያደጉ የመቀሌ አራዶች ስለነበሩ የጣሊያንን ዘቦች በቀላሉ ሸዋውደው መቀሌ መግባት እንደሚችሉ ብዙ ጓደኞቻቸው እያሞጋገሱ እኛንም አጽናኑን። በሁለተኛው ቀን አንዱ የመቀሌ ልጅ አንድ ጀሪካን ቤንዚን ይዞ ሲመለስ ሁለተኛውን ልጅ ጓደኛውን ግን ጣሊያኖች ይዘውት በጥይት ደብድበው እንደገደሉት አረዳን። አሁን መልእክት መላክ እንችላለን። ከራስ ምሩ ጋር ማለትም በሰሜን ምዕራብ በኩል በአድዋና አክሱም መካከል የጣሊያንን ጦር ከሚወጋው ከ3ኛው የኢትዮጵያ ሰራዊት ዋና አዛዥ ጋር ራስ ካሳ የሚገናኙት በጣም ኋላ ቀር በሆነው በጥንቱ የፖስታ መልእክተኛ በኩል ነበር። በኢትዮጵያ የዘመናት ታሪክ ፖስተኛ እንደ ቅዱስ የሚቆጠርና በእንጨት ባልዳ ላይ ሰክቶ በጉዞ ላይ ከፍ አድርጎ የሚይዛትን መልእክት ከያዘ በጠላት መሬት ላይ ቢሄድ እንኳ ፖስተኛውን የሚነካው ሰው አልነበረም። አሁን እንዲህ ዘመን ተለውጦ ከኛ የጦር ሰፈር በሩጫ ከ4 ቀን በኋላ ከራስ እምሩ ዘንድ የሚደርሰውን መልእክተኛ ሯጭ የትግራይ ሽፍቶች እየገደሉ መልእክቷን በይሁዳ ሽልንጎች ለጣሊያኖች መሸጥ ጀምረዋል። ሌሎችም የኢትዮጵያ ክፍሎች አስተማማኝ አይደሉም። ጣሊያኖች በሚያጎርሷቸው ጉርሻ ልባቸው ያበጠ ሽፍቶች ለወታደሮቻችን የሚመጣውን ማንኛውንም ነገር መንገድ ላይ እየጠበቁ ይዘርፋሉ። እኛም ለግል ጉዳይ የምንጠቀምባቸውን ቁሳቁሶች ከጨረስ ቆይተናል። እነዚህን ቁሳቁሶች ከአዲስ አበባ ለእኛ ለማስላክ ራስ ካሳ አሁን ከአቅማቸው በላይ አስቸጋሪ ነው። እንዳንጨነቅና እንዳንቸገር የምንፈልገውን ነገር ሁሉ በገዛ ፍላጎታቸው ራስ ስዩም መንገሻ ያሟሉልናል። እርሳስ፣ ወረቀት፣ ሲጃራና ሌሎች ነገሮች ለራስ ስዩም የመቀሌ ልጆችን ጠርተው ማዘዝ ብቻ ይበቃል። እንዴትና ከየት ነው የሚያመጡት? ከጣሊያን የጦር ሰፈር ከመቀሌ። በዚህ መልኩ ሳያውቁት የጣሊያን የጦር ሰፈሮች የኢትዮጵያ ሰራዊት ቀላቢዎች ሆነው ነበር።
23 ጣላት አፋፍላይ ዛሬ የፈረንጆች አዲስ አመት ነው 1936 እንደ ኢትዮጵያ አቆጣጠር ታህሳስ 22 ቀን 1928 ዓመተ ምህረት ጣሊያኖች ዛሬ ሰላም የሰጡን ይመስላል ጠዋት ላይ አንዲት የስለላ አውሮፕላን ብቅ ብላ ትንሽ ዞር ዞር ካለች በኋላ ተመልሳ ወደ ቀመ ተመልሳ ወደ መቀሌ በራለች ሰፈራችንም ይቺን ፋታ ተጠቅሞ ሴቱ እንስራውን ተሸክሞ ቀረብ ወዳለ ወንዝ ውሃ ፍለጋ ወርዷል ወንዶቹ ከሰፈር ወጣ ብለው ከየማሳው የሰበሰቡትን ነዶ አስረው በራሳቸው ተሸክመው ወደ ሰፈር በመመለስ ላይ ናቸው አንዳንዶቹም በየቀበሌው ሲዘዋወሩ ቆይተው ከየቤቱ የሸማመቱትን ጥራጥሬ በሸማቸው ቋጥረው ሲመደሱ ይታያሉ። እኔም ጠዋት ለልጅ ወልደ ገብርኤል በክሎይናው ሸው ወደ እንጣሎ መንደር ወርዶ አምባሻና ጠጅ ይገዛልን ዘንድ ከሄደ ቆይቷል። ልጅ ወልደ ገብርኤል እንደማንም የገበሬ ወታደር ሁሉ ባረጀ ኮቱ ላይ ያደፈ ሸማውን ድርቦ ነው የሚሄደው ምናልባት ከሌሎች የሚለይበት ነገር ቢኖር ከፊት የግርጣቶቹ ብቅ ጥልቅ የሚሉበትና ጨርሶ ተገንጥሎ ወድቆ እንዳይጠፋበት በልጥ ጥርቅም አርጎ ያሰረውን ጫማውን ማድረጉ ብቻ ነው ልጅ ወልደ ገብርኤል ከአመት በፊት ፈረንሳይ ሀገር ፖለቲካል ሳይንስ ሲማር ያማረ ልብሱን ለብሶ የፓሪስ ቡና ቤቶችን ያስስ የነበረ ያራዳ ልጅ እንደነበር አሁን ላየው ሰው ማመን ያስቸግራል። በኋላም ትምህርቱን ጨርሶ ከፈረንሳይ ተመልሶ የራስ ስዩም ሁለተኛ ጸሐፊ ሆኖ ለማገልገል ደጅ ሲጠና ጦርነት ተጀመረና እነሆ እሱም እንደማንኛውም ኢትዮጵያዊ ወታደር ሁሉ ሸማውን ለብሶ ጠመንጃውን አንግቶ የናት አገሩን ዳር ድንበር ጥሶ የመጣውን የፋሽስት ጣሊያንን ጦር ሊገጥ አገሩን ከጠላት ጦር ሊከላከል እነሆ እዚህ ደርሷል። ዛሬ በዚች ባዲሷ የጦር ሰፈራችን ቢያንስ አርፈን እንውላለን የሚል ግምት ነበረኝ። ግምቴ ግን ስህተት ነበር። እነዚያ የጦር ሜዳ ከበሮች መደለቅ ጥሩምባዎች መነፋት ነጋሪቶች መጎሰም ጀመሩ። መሄዳችን ነው ወደፊት። አቶ ተሰማ እየተጣደፉ መጥተው እቃችንን ካሳሰሩና በጭነት ከብቶች ከጫኑ በኋላ ጊዜ ሳንፈጅ ከሰራዊቱ ጋር ወደፊት እንድንጓዝ አሳሰቡ። ሰራዊታችን ለጉዞ እየተጣደፈ ያለውን ንብረት እየቆጣጠረ ሲነሳ እኛ ልጅ ወልደ ገብርኤል ከንጣሎ ስላልተመለሰ ልንጠብቀው ወስነን ቀረን። አቶ ተሰማም ብዙ ጠብቀው ስለሰለቻቸው ጥለውን ለጠበቃችን ሁለት ወታደሮች ብቻ ተተውልን ከሄዱ ቆዩ። ልጅ ወልደ ገብርኤል እስካሁን ብቅ አላለም። እኛም ብቻችንን ቀረን። እንዲህ ሰፈሩ ጭር ብሎ ሳለ ከሩቅ የትግራይ ሽፍቶች ሲጮሁ ሰማን። አሁን ብዙ መቆየት አንችልም። አደጋ እየቀረበ ነው። እንዲህ ጦራችን ሰፈሩን ለቆ ሲጓዝ ሽፍቶች መጥተው እየተጫጫሁ ብቻውን ተነጥሎ የቀረውን እድለ ቢስ የኢትዮጵያ ወታደር ይዘርፋሉ። እኛም አደገኛ ሁኔታ ውስጥ እየገባን መሆኑን ተገንዝበን ልጅ ወልደ ገብርኤልን ለአርባ ቀን እድሉ ትተነው ለጉዞ ስንነሳ ከታች መጀመሪያ የበቅሎ ራስ ብቅ አለ። ቀጥሎም ተጓዡ ልጅ ወልደ ገብርኤል እየተጎማለለ ብቅ ሲል ሁላችንም ተደሰት። ወዲያው በፈረሶቻችን ላይ ሆነን ቼ እያልን ወደፊት አመራን። ደም የመሰለችው ጀንበር ቀስ እያለች ቦታዋን እንደ ጨረቃ ለቃ ዞራ በሰሜን ተራሮች ጀርባ ገብታ ተሰወረች። ምንም እንኳ ሙሉ ጨረቃ ብትሆንም አልፎ አልፎ በዳመና ስለምትሸፈን ለዛሬው የምሽት ጉዟችን ብዙም ሳትረዳን እድሜ ለፈረሶቻችንና በቅሎቻችን ተፈጥሮ በደረጋቸው ጸጋ እየተረዱ ጥጥቀባለው ጨለማ አስቸጋሪውን መንገድ ልክ ሰፊ አስፓልት ላይ እንደሚበር መኪና ይዘውን ይገሰግሳሉ። በዙም ሳንቆይ ተራራውን እየወጣ ጥቅጥቅ ካለው ጫካ ውስጥ ገብቶ ላይን ከሚሰወረው የኋላው ደጀን ሰራዊታችን ላይ ደረስንበት። እንዲህ በችቦ መብራት እየተረዳ በሌሊት የሚጓዘውን ሰራዊት ከሩቅ ላይ የውሰው እሳት ጎርሶ እሳት የሚተፋ አስገራሚና ርዝመቱ መጨረሻ የሌለው እጅግ በጣም ረጅምና ግዙፍ ዘንዶ ይመስላል። በጣም ከመሸ በኋላ አንድ ትንሽ መንደር አልፈን ካንድ አስቸጋሪ የሰርጥ መንገድ አጠገብ ደረስ። በዚህ አይነቱ አስቸጋሪ የሰርጥ መንገድ አካባቢ ብዙ ጊዜ እኔ ቀድም አምባጓሮች ይነሳሉ። እንዲህ አይነት ስግብግብና ችኩሎች በመሉበት ቦታም እንኳን ቢሆን ቁስለኛ ኋላ ቀር በሆነ ቃሬዛ የተሸከሙ ወታደሮች ሁሌም ቀድሚያ ነበራቸው። ሰሞኑን በጦራችን መሃል አንድ ሌላ ከጣሊያን ወታደሮችና ከጣሊያን የአውሮፕላን ቦምቦች የከፋ ጠላት መጥቶብናል። አደገኛው ተስቦ ገብቷል። ከ200 በላይ በሽተኞች ደብረ አይላ ላይ ትተን መምጣት ተገደናል። ከተራራው ጫፍ ላይ ስንደርስ ራስ ካሳ የት እንዳሉ ጠየቅን። ሁሉም የጠየቅናቸው ወታደሮች ራስ ወደፊት ቀድመው እንደሄዱና የሰላሌው ደጃዝማች አበራ ግን ብዙም ሳይርቅ መስፈሩን ሲያስረዱን ደጃዝማች አበራ ወዳጃችን እንደሆነ ማወቃቸውን እንድናውቅላቸው ጭምር ነበር። እንዲህ ጥቅጥቅ ባለ ጨለማ ውስጥ ደጃዝማች አበራን ማፈላለግ ዋጋ የለውም። እኛም በጣም ደክሞናል። እቃዎቻችንን የጫኑት አህዮች ገና በጉዞ ላይ እያለን ነው ከብዙ ሺህ የጭነት ከብቶች ጋር ተቀላቅለው የጠፉብን። ምንም አይደለም፣ ዛሬም 2 ብርድ ልብሶች አሉንና መሬት ላይ አንጥፈን ተኛን። ዛሬ ግን አጥንት የሚሰብር ብርድ ይበርዳል፣ ይቆረጥማል ነው የሚባለው። እኔ ከተኛሁበት 2-3 እርምጃ ራቅ ብሎ አንድ በሬ ተኝቶ ያመነዥካል። በሌሊቱ ብርድ እየተንቀጠቀጠ ገና ሳይነጋ ተነስተን ፈረሶቻችንን ራሳችን ጭነን እየተጣደፍ ያቺን አስቸጋሪ ሰርጥ የጣሊያን አውሮፕላኖች ሰማዩን ሳወሩ በፊት ለመውረድ ከሰገዝ። ከነጋ በኋላ ሰርጡን ለመውረድ መሞከር ራስን ለሞት እንደመዳረግ ነው። ይሄን አደጋ የኢትዮጵያ ወታደሮች አሳምረው ስለሚያውቁት ከዚሁ አደጋ ለመሸሽና በጊዜ ሰርጡን ለመውረድ ያለውን ንብረት ተሸክሞና የጭነት ከብቶቹን ነርቶ መሄድ ግድ ነውና እንደ ጎርፍ ከሞላው የህዝብ ማአት መሃል ገብተን ተቀላቀልን። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1-3 እንዲሁም ከሰዓት በኋላ ከ7-9 ሰዓት በድጋሚ እናሰማለን። ደህና አምሹ።